ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 5 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 25 ቀን 1247 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዓለም አቀፍ የፕሬስ ቀን በሚከበርበት በዛሬው ዕለት ብዙ ኢትዮጵያውያን ጋዜጠኞች እውነትን በመዘገባቸው ያገዛዙን እኩይ ተግባራት በማጋለጣቸው ዘረኝነትን በመቃወማቸው ወዘተ ምክንያቶች ዘብጥያ ወርደው በመሰቃየት ላይ ይገኛሉ። አገዛዙ ባለው ስር የሰደደ ጸረ አማራ ጥላቻ ብቻ በማንነታቸው እየታደኑ የሚታሰሩት ብዙ ናቸው። የዓለም የዴሞክራሲ ጠበቃና የበላይነን የሚሉት ምዕራባውያን የነሱን ፖሊሲ ያልተቀበለውን ማንገላታት ከጀመሩ ሰንበትበት ብሏል። የአሜሪካን የጦር ወንጀል በኢራቅ ያጋለጠው ጁሊያን አሳንጅ በእንግሊዝ እስር ቤት እየማቀቀ ሲሆን ይህን ሙሉ ጤና የሌለውን ጋዜጠኛ በእድሜ ልክ ልትቀጣ አሜሪካ እንግሊዝን አሳልፋ እንድትሰጣት በመጠባበቅ ላይ ነች። በአሁን ወቅት በመላው ዓለም በሚባል ደረጃ የፕሬስ ነጻነት አስጊ ደረጃ ላይ ደርሷል። በአገራችንም በዘረኛ የኦሮሞ አክራሪዎች መቃብሩ ተምሶ አፈር ሊለብስ በዝግጅት ላይ ስለሆነ ለፕሬሱም ሆነ ለዲሞክራሲ ትግላችን ተፋፍሞ ይቀጥል። ሁሉም ጋዜጠኞች አሁኑኑ ይፈቱ። ለከተያጣ የዋህነት ውሎ አድሮ ጅልነት በሚድረስ ህይወት አሰፋ የላኩልንን መልእክት የመጀመሪያውንና ሁለተኛውን ክፍል እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የአማራ የጦርነት ውሎ እያደራዲስ ሆኖ ቀጥሏል። ተረኛው አገዛዝ በአማራ ህዝብ ላይ ይፋዊ ጦርነት ከከፈተ አራተኛ ቀኑን ይዟል። በሰሜን ጎንደር ዞን ዳባት ወረዳ አጀሬ ጃኖራ ቀበሌ በሸዋሮቢት አካባቢ ዛሬም ውጊያው ቀጥሎ ውሏል። አንድ በትልቁ ግልጽ የሆነ የመጣው ነገር ቢኖር ግን በአማራ የኮሌሉ ጉጀሌ ካድሬዎች የረኮሰ ጦርነት ህዝባዊ የሆነ መምጣቱ ነው። ገበሬዎች በነጭት መሳሪያቸው ወሉለው ፋኖችን እየተቀላቀሉ ይገኛል። በጎንደር በቆቦ በሸዋሮቢት መንገዶች እየተዘጉ ነው። ያገዛዙ ታጣቂዎች መድፎችና ድሽቃዎችንና ዙ 23 በስፋት ሰላማዊ ዜጎች ላይ የተኮሱ ብዙ ጉዳት ንጹሃኑ ላይ ያደረሰ ይገኛል። በተደረጉ ውጊያዎች ጥቂት ፋኖች የተሰው ሲሆን በርካታ ያገዛዙ ታጣቂዎችም ሞተዋል። ጄኔራል ኮሎኔል ሻለቃ ሻምበል የሚባሉ ሳይቀር ይህም ብዙዎቻችን በመክንያት በማስረጃ ስናጠናቅረው ሰንብተናል። በማንኛውም ውጊያ ከሚከላከል የሚያጠቃ ኃይል ነው ተዋጊዎችን በብዛት የሚያጠቃው። ያገዛዙ ጦር ለማጥቃት ስለሆነ የመጣው ለእልቂት ተዳርጓል። ውጊያ የተደረገባቸው አካባቢዎች ለሚያጠቃው ያገዛዙ ጦር ሰራዊት አባላት እጅግ በጣም አስቸጋሪ አካባቢዎች ናቸው። አሜሪካኖች ኢራቅን በቀላሉ ሲቆጣጠሩ አፍጋኒስታንን የከበዳቸው በዚያ ያሉ እንደ ቶራ ቦራ ያሉ ተራራዎች ለውጊያ አስቸጋሪ ስለነበሩ ነው። የወሬድ ሰራዊቶች የሚዋጉት ከመሬቱ ጋር ሳይሆን ከመሬቱ ጋርም ሆኖባቸዋል። የአማራ ኃይሎች ወያኔ ታደርግ እንደነበረው መደበኛ ውጊያ አይደለም እያደረጉ ያሉት። የደፈጣና የሽምቅ ውጊያ እንጂ በመሆኑም ያገዛዙ መድፍና ድሽቃያንን ያህል ውጤት አላመጣም። በሰሜን ጎንደር ዞን አጅሬ ጃኖራ ዛሬ ውጊያ ነበረ። ያገዛዙ ጄኔራሎች ከአንድ ቀን በፊት በርካታ ታጣቂዎች እንዳለቁ እያወቁም እንደገና ከፍተኛ ጦር በማሰለፍ አርበኛ መሳፍንት ለመያዝ ብዙ መከራ አድርገዋል። ከባባድ መሳሪያዎችን መድፎችን ድሽቃዎችንም ተጠቅመዋል። ሆኖም በድጋሚ ያገዛዙ ጦር ከፍተኛ ሽንፈት ተከናንቧል። ብዙ ወታደራዊ መኮንኖች የተገደሉና የተማረኩ ሲሆን በርካታ መሳሪያዎች የአማራ ኃይሎች እጅ ውስጥ ገብቷል። ከዛሬማ በስተሰሜን ባደረቀይ ማይጠብሪ አካባቢ እንቅስቃሴ የነበረው ባርማጮ ጀግና ባርበኛ አጋ አድማሱ የሚመረው የፋኖ ኃይልም ካርበኛ መሳፍንት ኃይል ጋር በመቀናጀትና በመጣመር በሰሜን ጎንደር ህዝቡን አንገቱን ለማስደፋት ትጥቁን ለማስፈታት እየተንቀሳቀሰ ያለው የኦዴድ ጠባብ ቡድን እየተፋለሙና እየመከቱ ይገኛል። ሌላው በጣም አሳዛኙ ነገር ደግሞ ኮሎኔሉ እንደገና ያማራውንና የትግራይን ማህበረሰብ ደም ለማቀባት በጠለምት በኩል ይወያኔ ወታደሮችን በመከላከያ ውስጥ አካቶ በተከዜ በኩል ውጊያ ለመክፈት ተዘጋጅቷል። በሸዋ ተሰማርቶ የነበረው የአገዛዝ ጦር ከፍተኛ ሽንፈት መከናነቡን ተከትሎ ብዙዎች ሞተው የተወሰኑ ተማርከው ሌሎች አፈግፍገዋል። ውጊያው ሳይጀመር ብዙ አንዋጋም ብለው ጥለው የሄዱም እንዳሉ ለማወቅ ችለናል። አፈገፍጉት መካከል የተወሰኑት ወደ ኬሚሴ ሲሄዱ ብዙዎች በመንዝ ሞላሌ በኩል ሞፈር ውሃን ከተሻገሩ በኋላ ሰላ ድንጋይ ጣርቃኔ ላይ ለመቆየት ሞከር አድርገዋል። ሆኖም ግን የገበሬው ኃይል ስለመጣባቸው በመፍራት ወደ ጣርማ በርና መዘዞ አካባቢ አንድ ትምህርት ቤት ውስጥ ሰፍረዋል። እዚያም የህዝብ ቁጣ እንደገና ስላስፈራቸው ከትምህርት ቤቱ ወጥተው ሰው የማይኖርባቸው ተራራዎች ላይ መሽገው ይገኛሉ። የሀገር መከላከያ የሚባለው ነው በዚህ ልክ በህዝብ እንዲጠላ ሰይጣናዊ አካሄድ እንዲሄድ የተደረገው። ያገዛዙ ታጣቂዎች የጨበጣውን ውጊያ ስላልቻሉ ከከተማዋ በማፈግፈግ በከተማ አካባቢ ባለ ተራራ ላይ በመመሸግ ከተማዋ ላይ ሰላማዊ ዜጎች ላይ ከባድ መሳሪያ በመተኮስ ላይ ተጠምደዋል። ሆኖም የጦር አባላት አዋጊዎቻቸውን አንታዘዝን በማለታቸው በዚያ የነበረ ኃይል እንደተበተነ ነው መረጃዎች የሚጠቁሙት። አንዋጋም ህዝብ ላይ አንተኩስም ብለው ጥለው የሚሄዱትን ህዝብ ተቀብሎ አብልቶ አሳፍሮ ወደ ፈለጉት ቦታ እየሸኛቸው ይገኛል። የአማራ ጦርነት አሁን ህዝባዊ ጦርነት ሆኗል። በመከላከያ ውስጥ ያላችሁ እንተፈጣፊ ሀገር ስሜትና የህዝብ ፍቅር ያላችሁ የጦር መኮንኖች ካላችሁ ከህዝብ ጎን ተሰለፉ የሚል ጥሪም ተላልፏል። በአስቸኳይ በአማራ የታወጀ የጦርነት አዋጅ መሻር አለበት። ወደ አማራ የተላኩ ጦሮች ከአማራ መልቀቅ አለባቸው። የአማራ ልዩ ኃይሎች ወደ ስፍራቸው መመለስ አለባቸው። የህዝቡ ሰላምና ጸጥታ እንደገና በቶሎ መከበር አለበት። ያንን ማድረግ ካልተቻለ ግን ከአገዛዙ የሚላኩ ታጣቂዎች አማራ ገብተው አይወጡም። ህዝብን በጭራሽ ማሸነፍ አይቻልም። ይህም ላለፉት በነበረው የጦር ቀናት የተደረጉ ውጊያዎች ትልቅ ማሳያዎች ናቸው። መላ አማራን ለመጨፍጨፍ ተልኮ የተሰጠው የወሬድ ሥራዊት ባለፉት 3 ቀናት 43 ክፍለ ጦር እግረኛ ሥራዊትና 5 ሜካናይዝድ ክፍለ ጦሮችን ከደጋፊ የኮማንዶ ሚሊሻ ዩኒቶች ጋር አጣምሮ አሰለፈ። በአማራ ህዝብ ላይ ሰላማዊ ኗሪዎች ኢላማ ያደረገ ውጊያ መክፈቱን የታወቀ ቢሆንም ሰሞኑን ከትግራይ የሽሬ መስመር ቀጠናዎች የወያኔ ተዋጊዎችን የቀላቀለ የመከላከያ ሥራዊት መለዮ የለበሰ ኃይል ከትግራይ ተነስቶ በደባርቅ ወደ መሃል ጎንደር የገባ መሆኑን በተጨባጭ መረጃ አረጋግጠናል። ከወያኔ ሰራዊት ተመልምለው ከመከላከያ ሰራዊት ጋር የተሰባጠሩ ኃይሎች አማርኛ ቋንቋ የሚናገሩ ሲሆን የተሰጣቸው ቅድመ ውጊያ ኦሪንቴሽን የሰላም ስምምነቱ የጋራ ሰላም ማስከበር ዓላማ መሰረት ተደርጓል። በተጨማሪ ለበቀልና ውጊያ የሚያነሳሳ የብሔር ጥላቻ ስነ ልቦና እንዲኖራቸውም ስልጠና ወስደዋል። ፈቅደን አመጽ የምናነሳባቸው በቂ ህዝባዊ በደሎች ለህዝባችን ሰላም እረፍት ስንል በከፍተኛ ትዕግስት ብናልፍም ከቤታችን ገብተው ህዝባችን ሲጨፈጨፉት ለህልውናችን ተገደን ህዝባችን የሚያደርገውን የህልውና መከላከል ለመቀላቀል ተገደናል በማለት የአማራ ፋኖ አንድነት በጎንደር ገልጿል። ሸዋ ሮቢት ከተማ ከትላንት ከሰዓት ጀምሮ በህዝባዊ ኃይሉ ቁጥጥር ስር ገባች። ላለፉት 3 ቀናት ከወሬድ ሰራዊት ጋር ከፍተኛ ትንቅንቅ ሲያደርግ የነበረው የሸዋ ህዝብ እና በመከተ የሚመረው የአማራ ፋኖ አንድነት በሸዋ አካባቢውን በመቆጣጠር ከትላንት ከሰዓት ጀምሮ ህዝቡ ራሱን ማስተዳደር ጀምሯል። የከተማ አስተዳደሩ የብልጽግና ጽፈት ቤትና የጸጥታ ተቋማት ሙሉ በሙሉ በህዝብ ቁጥጥር ስር ውለዋል። የሸዋ ህዝብ ከተማው በህዝቡ ሰራዊቱ ቁጥጥር ስር እንድትወድቅ ስንቅ በማቀበል መንገድ በመዝጋት ህዝቡን ሊጨፈጭፍ የገባውን ሰራዊት በመመከት ከፍተኛ አስተዋጽኦ አበርክተዋል። ህዝቡ ከጨፍጫፊ የብልጽግና አገዛዝ ወጥቶ ራሱን ማስተዳደር ለአመታት ሲፈልገውና ሲመኘው የነበረ መሆኑንም በሐሴት ገልጸዋል። የሸዋ ሮቢት ከተማ ህዝብና የአማራ ፋኖ አንድነት በሸዋ አካባቢ ተቆጣጥሮ ማስተዳደሩን መጀመሩን ተከትሎ በስጭት ውስጥ የወደቀው የወሬድ ብልጽግና ከፍተኛ ቁጥር ያለው ሰራዊት ወደ ከተማው እንዲላክ ትዕዛዝ ተሰጥቷል። ከደብረ ብርሃን መስመር ተነስቶ ቀይት ጎዶ በራስ የሚባል አካባቢ ላይ ከፍተኛ ቁጥር ያለው የወዴት ስራዊት ወደ ሸዋሮቢት ከተማ ለመግባት ሲርመሰመስ ተስተውሏል። ያለም አቀፉን ማህበረሰብ ጨምሮ ሁሉን የሀገር ውስጥና የውጭ የሲቪክ ተቋማት እንዲሁም ሚዲያዎች የወዴት ስራዊት አካባቢውን ከቦ በሶስት ቀናት ውስጥ ካደረሰው የንጽዋን የጭፍጨፋ በባሰ መልኩ ሊፈጸም ከፍተኛ ዝግጅት እያደረገ መሆኑን እንድታውቁልን ሲል ጥሪ አስተላልፏል። ከዚህ በኋላ የሸዋን ህዝብ የወዴት ስራዊትም ይሁን የወዴት ብልጽግና መዋቅር በጉልበት ሊገዛ አይችልም። በቃን ነጻነታችን በከንዳችን አስመልሰናል። በወዴት ብልጽግና መዋቅር መገደል፣ መፈናቀል፣ መራብና መጨቆን በቅቶናል። ሁሉም የአማራ ህዝብ የራሱን ህዝባዊ አስተዳደራዊ መዋቅር ልክ እንደ ሸዋ ህዝብ ሊፈጥር ይገባል ሲሉ ለተቀረው የአማራ ክፍል አስቸኳይ ጥሪ አቅርበዋል። በመጨረሻም ለወዴት ስራዊት አባላት የአማራ ፋኖ አንድነት በሸዋና የሸዋ ህዝብ እንዲህ ሲል ጥሪ አቅርበዋል። ለወንድም የአማራ ህዝብ የደቡብ ተወላጅ የስራዊቱ አባላት እንዲሁም የመለከተ የስራዊቱ አባላት በሙሉ ትናንት በነበረው የእርስ በርስ ጦርነት ከ1.2 ሚሊዮን በላይ ዜጎች ረግፈዋል። ከነዚህ መካከል በመቶ ሺዎች የሚቆጠሩ ምስኪኑ የመከላከያ ስራዊት አባላት ነው። በየጥሻው ያለቀው ስራዊት ደም እንኳን ሳይደርቅ ሲያጋድሉ የነበሩ አካላት ውስኪያቸውን መራጨት ጀምረዋል። ዛሬ ምስኪኑ የስራዊት አባላት ለኮሎኔሉ ስልጣን መቆየት ብቻ ሲባል ከተገደገሰለት ዳግም ልቂት ራሱን ሊጠብቅ ይገባል። በህዝብ ላይ አልተኩስም በማለት ህዝባዊነቱን ሊያስመሰክር ይገባል። እየከዳ ቢወጣ ልንቀበለው ዝግጅታችንን ጨርሰናል የሚል ጠቅለል ያለ መልእክት ለሰራዊቱ አስተላልፈዋል። የድሬው ሲሳይ ሳተነው ወጣቱን ወክሎ ጥሪ ያቀረበ በድሬዳዋ ከተማ የትግል ድርጅት አቋቁሞ በሐሳብ ላለፉት አመታት ታግሏል። ይሁን እንጂ የወሬድ ኦነግ ስርዓት ድሬዳዋ ከተማን ከ40-60 የአፓርታይድ አገዛዝ በባሰ ሁኔታ 95% ኦሮሞ፣ 5 ሶማሌ፣ የተቀረው ሰፊው የድሬዳዋ ህዝብ ደግሞ ከውክልና ውጭ አድርጎታል። ይህን የከፋ ስርዓት ወጣቱ በሐሳብ ለመታገል በተደጋጋሚ ቢሞክርም ከእስርና እንግልት ውጭ ያተረፈው አንዳች ነገር አልነበረም። ይህንን የተመለከተው ሰላማዊ ታጋዩ ወጣቱ ሲሳይ ሳተነው ዛሬ ላይ ዱሩ ቤቴ ብሎ ወጥቷል። የኦሬድ ኦነግ ስርዓት ከዚህ በኋላ በነፍጥ እንጂ በሰላማዊ የሐሳብ ትግል ፈጽሞ የማይቀየር የባሰ ሀገር አፍራሽና ዘረኛ ድርጅት ነው በማለት ለወከለው የድሬዳዋ ህዝብ ህይወቱን ሊሰጥ ጫካ ገብቷል። ሲሳይ ሳተነው ምንም እንኳን የትጥቅ ትግሉን የጀመረው በወያኔ ወረራ ጊዜ ቢሆንም ዛሬ ደግሞ በወከለው ህዝብ ላይ በፋሽስቱ ኦሬድ ኦነግ የሚደርሰውን ሰቆቃ አላስችል ብሎት የምስራቅ አማራ ፋኖን በመቀላቀል በይፋ ለአማራ ወጣቶች ጥሪ አቅርበዋል። አሁን ላይ በኦሬድ ስራዊት በአማራ ህዝብ ላይ የተከፈተው የጭፍጨፋ አዋጅ እጅግ እንዳሳዘነው ጠቅሶ ወረራውን እንዳመጣጡ ለመመለስ የአማራ ህዝብ በጋራ ሊነሳ ይገባልን ብለዋል። በመጨረሻም ለደቡብና ለአማራ ተወላጅ እንዲሁም ለተቀረው የስራዊት አባላት ለግለሰብ ስልጣን ሲሉ ከአማራ ህዝብ ጋር ጦርነት ገጥመው እንዳያልቁ ጥሪ አቅርበዋል። በአዲስ አበባ በአማራ ተወላጆች ላይ እንደ አዲስ አፈና ተጀመረ። የጸጥታ መዋቅር ውስጥ ያሉ አማሮች ከስብሰባ እንዲታገዱ ሆኗል። በአማራ ህዝብ የተጀመረው መጠነ ሰፊ ጦርነት ምክንያት በማድረግ በአዲስ አበባ የሚኖሩ የአማራ ተወላጆች እየታሰሩ መሆኑ ተሰምቷል። በፖሊስ የጸጥታ ዘርፍ ላይ የተሰማሩ አማሮች ከተለያየ ስብሰባዎችና ከአመራር ቦታዎች እንዲታገዱ ትዕዛዝ መተላለፉን የፖሊስ ምንጮች ገልጸዋል። በአዲስ አበባ መታወቂያ የታየ የጅምላ አፈሰው ቤት ለቤት ሊቀጥል መሆኑ ከውስጥ የተገኘ ጥቆማ ታውቋል። እስካሁን በልደታ ሽሮ ሜዳ ፈረንሳይ አካባቢ የጅምላ አፈሳ እንደቀጠለ ሲሆን በባጃጅ ሞተርና ስራ የሚተዳደሩ ወጣቶች በአማራነታቸው ብቻ ፋኖ ናቸው በማለት የስር ዘመቻ ተጀምሮባቸዋል። በኦሬድ ኦነግና በአማራ ህዝብ የተጀመረው ማሳደድ ከሁሉም አመት በፊት በትግራይ ተወላጅ ሲፈጸም የነበረ ማሳደድ ቀጣይ ክፍል በአማራ ላይ መጀመሩን ነዋሪዎች እየገለጹ ሲሆን ለማይቀረው የለውና ትግል ሁሉም አማራ መዘጋጀት አለበት ሲሉም መልእክት አስተላልፈዋል። ዜናው
بطور مدى مايكر نبدو الوزين بلو المياو مهالي أدراج دنكون بيجي تسلو العالم هز سيدك منو ناستولو تساكي ما قدال لستدارون تلو የምድር መስልከል ምን ጊዜም ላይ ተራ በቃኝ ማለት አውቆ ሰው ለሰው ላይ ራራ እንባድ መፈሱ ላይ ግታሮሮ መባከን ቆጨኝ ከፋኛ ተኑሮ
لكت يطا يوه النت ولو أدرو جل النت كهيوت أسفة كفلاند يتايالون فرطرط ياليونتا بمشفافن كمنغاشو مامنتونا تكتاو تشاكشو آفي ينتاكو آريوساوي آستمهرو تاكشون بركسه ليناكشو زرتاو مكارا سياسات شدون ينورو بزوتش نبارو نبارو يميلو اقلالت جن اهن لا يلوم لمالتي تاسبن دالونا آدماج انتقن الزبلن يفلقالو يتبالون بچا اندو الشان تلتلو يهزبن عمالكا كتسيا الزبوننا لتقل انقفات سيهونو دكا من ينفذ سمو يما يوقوات اندن برس اند تازابين ورنو كستات سيهون يهن هاسابين ياسف فرقوس كاللهو بسجيزي درس چگرو توابسو يكتل مهونون ما نم ياتوال بيجي الگمتم چل ما نوسي بالو نقطوال يميلو خلينا بسيرو چيركسو خلينا چون كوهالاس كتلو بلتو يما يترقاو توساكام كرسات چون دقمو بيامم ريو بيرو ستلن نايسن نقدد كمقرم الفو تزبتا چن وسن اندم ماينورو كوديهو من ناقري چالال عمرو اچون شتو نورو اچون بمل جاننا بمتا اي مسرطو تيزمانو ترنيا مسلنيوش اروميا مدر لايفونو يمايفل سموت بدلال لمالت كتونم اي چالم ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነቱ ሲፈርሱ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን ይደረሰበት ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን ይኖር ነው ይህ ክፍል ማለት የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው ይኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠ ባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጣጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩዋትን ሀገር የተማሩ መሐይምናን አጠፋዋት እንደተባለው ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ እየወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየሁም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቀን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያተማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጋለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና አምባ ዋጋ ያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታ ቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጠዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የ4 ኪሎን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ ያሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን ያያት የቅድማያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነት ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢቀሰቀሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስርዓት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነጋሪ አካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገነዋል። ምን ያህል እንደሚያሳፍርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ለአምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃፍት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮዎችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ሕይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ እልፍ አእላፍ የዜጋ ሕይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስረ መሰረቱ ደግሞ የኛ ለከት ያጣ መወላወልና ሐቅን በቅጡ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ሕይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርንም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያማለ ይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍርሃት ልክፍት ተይዛ በጋራ እያጠፋናት መሆኑን ከወዲሁ ማጤንን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገር አጥፊ እየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍር ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በውርደት ሊያፈርሷት እንደሚቃትቱት ነፍጥ አንጎሎች ሳይሆን እትብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘው አለመሆኑን የሚያውቅ ያውቀዋል። ክፍል 2 እስከሞት ጥግ ድረስ ያለውን መሪር ተጋርሎ ተጋፍጠው ሰማዕትነትን የተቀበሉ ቆራጥ ኢትዮጵያዊ ታጋይ አርበኞች ለሀገራቸው ሲሉ የተዋደቁ እንጂ የተለየ ጥቅም ፈላጊዎች ሆነው የረከሰ ሞት እንዳልተቀበሉ ገድለ ታሪካቸው ያስረዳል። አልፍ አላፍ ጀግኖች ለሀገር የተሰውት ከሀገር በላይ ምንም ነገር እንደሌለና ሀገር ወልዶ መስማሚያ ድሮ መኳያና መቀበሪያ መሆኗን ከመረዳት አንጻር መሆኑን መገንዘብ ይገባል። ዛሬ አንድ የቸገረን ነገር አለ። የሰማት ደም ሕያውና ተከፍሎ የማያልቅ የሕዝቦች ዕዳ መሆኑን የመረዳት አቅማችን ኢምንት መሆኑ ነው። አምኖ መቀበልና የክብር ዕውቅና መስጠት በቂ ሆኖ ሳለ ተገቢ ዋጋ ለመስጠት የሚተናነቀን ዜጎች እንዳለንም በገቢር የምናየው ነገር ነው። በአባቶቻችን ደም ላይ ያለን መሆናችን እስኪዘነጋን ድረስ በእኛ ያልተመሰረተችውን አገር በጥጋብ ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያስጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካሰፈሰፉ ቅጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ፍርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶንሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራስ ከመጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል አመጽ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማድ ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ እድፍ አጥበል ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነፃነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ያንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቅ ሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቅ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጠፍ ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከቴሌደው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አዝለን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የህዝባዊ አመጽ እንግዶች የሆንንባቸው ምክንያቶች ብዙ ቢሆኑም አመጽን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ቸምቸሽ ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን። ብዙ ጊዜ ተደጋግሞ እንደሚጠቀሰው ስልጣን ፈላጊ ፖለቲከኞችና የየስራቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ተንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳፍለማና ዴሞክራሲ እንዳይሰር የሀገር ኢኮኖሚን ለብቻቸው አንቀው ይዘው ህዝብን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ፍዳውን እያስቆጠሩት መሆኑን ሳር ቅጠሉ ሳይቀር የአማራ መንደሮች የሚናገሩት ሀቅ ስለሆነ ይህን በዚህ መያዝ ነው። ክብራቸውን የሸጡ ምሁራንና ስግብግብ ነጋዴዎች የሥርዓቱን ዕድሜ ለማራዘም ከሚጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተመረሽ ተመረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድ ባይ አለቅላቂ የብዙሃን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወዳልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብዕናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰት ውዥንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳን ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል ኢህአፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሐቀኛ ባለብዕሮች እንደማይሞሉ መናገር እችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ሕይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ አይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ቱልቱላ የመገናኛ ተቋማት ውሃ የማይቋጠር እንቶፈንቷቸውን በጥሞና ለተከታተለ ሁሉ ሴረኛና መናኛ ቁሳዊ ሰብዕና ያላቸው ሆነው የአገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ሊረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከወደ ሆዱ ዘርጠጥ ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያም ማለ ይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እውነታን ያዘለ ከመሆኑ በላይ ማንም ሊጠራጠር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኔ አጥሮት አንገት ደፍቶ ለሽማምንት ማጎንበስን ስራዬ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደ ኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር እያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ዋግ ሰቆጣ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚጎሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይህ ነው እንግዲህ የአማራ ብዙሃን መገናኛ ውስጣዊ ገበና። ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት የአላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግኽምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ እያሉ ባህላዊ የእርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይህን ትቼ ዶርን ሲያታልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እያሰቃየ በሚገኝበት ወቅት የኛዎቹ እርጥብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በረቀቀ የአማራ ጥራቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጸ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍ ናዳ ባሰበው መጠን አልሄድለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገር አጥፊ ወራሪ ቡድን ከምድረ ገጽ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ ጠላትን ገፋ አድርጎ በመተው ለዳግም ሰቆቃ ማዘጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሴረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የእርቅና የምክክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብዕና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቄ ባሰ ቆዳውን ቀይሮ የመጣ ቀይ አጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዝዞ የሚወጣ መገለጫው ነው። ለኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ቀላል እንጂ የሚሆን ነገር የለም እያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከነ አእምሮ ለሚያየው ሁሉ ግሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢስ የቀረው መንጋዎችን የፈለፈለውን እባብ ወህኒ ቤት አጉሮ ሌላ እንቁላል እስከሚፈለፈል ድረስ ባይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት አጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እያል ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ እጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ልጠቃስና የሁለተኛውን ክፍል መልእክቴን ልቋጭ። ከስልሳ ዓመታት በላይ የግፍ እሳት እየነደደብን ያለው እንደ ሕዝብ የሕዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መርጠን ግለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ የረዘመ የመጣው ዕድሜ ጠገብ መከራችን ይናገራል። ወደድንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የሕዝብ ክፍሎች ተጽዕኖ ስር ወድቀን የሕዝብ መንግሥት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየተወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ሌቱ እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነስተይ ክፍል አካል ለመሆን የበቃ ነው። አመጽን እንደ ጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን ይወሰን ዳተኞች ነን ለማለት ይቻላል። ህዝባዊ አመጽ ያምባገነኖችን ጡንቻ የሚያዝል ዋነኛ በትር መሆኑን ይያወቅ ሁሉን እሺ ባይ ሆነን በኑሮ ውድነት ስንጠበስ አብይና ግብራበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓዛችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታስረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጥታለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታደልን አሽቀንጥሮ ጥሎ ከያባና ከመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ ግንደ ቆርቆር ግሪሳ ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ወዳምነቱ ለዚህ ካበቃው በሚለው ያያሌው መስፍን ሙዚቃ ልለያችሁ። ቸርን ሰንበት።
በልበለው በለው በልበለው በለው አጋድመው ሁካው አጋድመው ሁካው ወዳምነቱ ለዚህ ካበቃው ቀርሳምነቱ ለዚህ ካበቃው ሁካ 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 እናት አገሩ ደንታ አይደለም ለወገኖቹ ደንታ አይደለም ከሆዱ ሌላ የማይታየ አለሁ አለ ሲል ሲያሸረግድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ጣለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ በለው እያጎበደደ በሆድ ተገልጾ መልሞን ከለከለ ከፈከ ፈተለ ወንዴው ከላሸቀ ፍብሩን ካዋደለ የግምጫናው ይብዛ ይልፋደግሪላ የቁሙት ነው ይሞት ወንዴው መላ በልባለው በልበለው በልባለው በልበለው በለለኝ በለለኝ አጋለ ወቃልኝ በለው 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 ሆዳም ለሆዱ ሽቀላ የወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ተዋርዶ አዋራይ ስንቶ ላማለ ያመጣል መንገድ ይወዛል መንገድ አንድ ሚጠና አንድ ሚወለድ አባታ ሶቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አውዳፊ ልጅ አይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ እክነሻው ከቻለ ባውድማ በራቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደም ካበቃው ቀንበር ይጫነበት ይሳብ እንደ በሬ አስተካማቲ ሞት ለኢትዮጵያ ሀገሬ ላገሩ ላገሬ 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 በልባለው 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 በልባለው
የባንዲራ ታሪክ በሀበሻ ምድር እንዲህ እንደ ዛሬው ዋጋው መስታ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማፈር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስን ፈቶ አያውቅም ነበር። የዚያን ቀን ሌሊት ግን እንደ ነገ ጠዋት ደረሴ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበቻሊ ግን ልታነቃው አለች። ካሳ መከታይ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥህ ብሎ ባፍስ ሲንከራተት የጎረፍከው ራስ አውቃለሁ ጌታዬ የንቅልፍህ የረፍትህ ያንጀትህን ጠላት ይቹ ሀገርህ ደግሞ ምን አባቱ እንቅልፍህ ሲቅርብህ ወዴት ታውቀውና ጣሃን የማንቃት አድርጎት ሲያበቃ ምንን ታርፈዋለ ይሄው ጎበጥ ካደን ለሀገር ስታቀና እንቅልፍስ ይቀደድ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባ አለች። እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርጦ ሰጠኝ ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይኸው ለዚህ በቅቻለሁ ተመስገን ከማለት ውጭ ስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሰው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄ ልማንለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር እስኪ መላካለሽ ተዋቡ ካንቺ እንኳን ልበደር በማተብ የምዳልምን የባለሌጣ አንገቱ የእስላሙ ምናት ይች ሀገር በጊዮን እንዳልምል ኦሞ ጉደር አዋሽ በርከና ባሮ ተከዜ ጉማራ በይውሎጊያ ሁሉም ገንዘቧ ነው የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በይው አማራ በምጥሯ የተቀለበበ ሁሉ በስሟ ነው የሚጠራ አለች ተዋቡ። አሁን ሰላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልተሎ በልካሳ አሽከራ አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃትም። አምስት ስድስት ጊዜም እንደዚህ አዋክባው እሷው ነድፋ እሷው ባስታ እሷው አድርታ እሷው ፈትላ ባመጣችው ሐሳብ ባሳየችው መላ ብትንትን ሐሳቡን ገጣጥማ ተሰፋው አይቷልና ባይኑ ለምን ማለትቶ እንዴት ማለትቶ ገብርዬ ይጠራ አለ ወዲያው ነው። ገብርዬ ከታንጉት ሙቅቅፍ በውድቅ ተተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበሽ ገና እንኳን ቦጉ ዮጉን እጅ መንሳት ሰጥቶም አልጨረሰ። እሰይ የኔ አንበሳ እንተስች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገረ ሰማይ ስትፈልቅ ቅርቡን የሩቁም እኩል እንደሚያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካ ሁለት ክንድ የሆነች ጥብቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ አማለት ተዋበች። ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱን ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ። የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሐሳቡን ባንድ ስለዋለ ካሳ ፈገግ አለ። ስምንት መቶ 45 ዓመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቁር እግር በአህመዲያ ማረኛ ሰማይ ሳይቀላ በአግባቡ ሳይፈጅር አህመድ የቦጋለ የንጋት ስግደቱን አስተላልፎ አብቅቶ ልክ ፊቱን እያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደግን ሲረመርም የሰማው አህመዴ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየ የትኛው ዘመዴ ከቶ የኔ ሀዘን ዳርም የለውም። እንዴት አደራችሁ? ይህን ድምፅ ያውቀዋል። ይበልጥ ተሸበረ። ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜን አለ። ክተት ሲባል ከቶ ከመይሳው ጋራ አብሮ የዘመተ አንድ ወንድም ነበረው ያ ወንድሙ ሞተ። ጌቶች ገብርዬ ጥሪውን እንዲህ ሲደጋግም ደፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቀዋለሁ ድሮ አውቀዋለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህኔ ወይ ወንድሜ ወንድሜ የለ እንደሱም አይደል ገብርዬ አቋረጠው። ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው። አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመላሙ ተፍሲር ብስራት ሆኖለት ጆር ቅጥሳለው ዓለም እንዴት አንድና ኮድ አንድ ላይ ያበቅላል አንድ ደህና አንድ ጠም ብረገም ነው እንጂ ከተፍሲር ከፍቼ እንደዚያው እንድሜ ከመይስተው ጋራ ጎንም ማለሰለፍ የቆጭ ነበር ይሄው ዛሬ ግና አላህ ያለለታል አገር ፍራ ሲለኝ ረብ ያለው ፍራ ያውም የመይስተውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጭኝ ስለዚህ ስለዋላ አህመዴ ሸለለ አህመዴ ፎከረ በደስታ ፈከረ በደስታ ለቀሰ ሩጦ ቤቱ በጣ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ምርጥ ዘሃ መሃል ምርጡ ዘሃ መርጣ እንድታቀርብለት ቶሎ ብላ ዝምታ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት ሶስት ሰዓት ማለፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓት ማለፈጀ ፈቀው ከዳት ወጥቶ በቄት ተሸልሞ አህመድ ተነሚሱ ጋማው ላይ ወጥቶ እሱ ሲቆለቁል በቆሎው ኑሮ ሲሮጥ ደስየ ማርያም ላይ ደርሰው ፈቀው ሲቀልጥ እዚያ መሃል አለፈው አህመድ ለነይስተው ባንዲራውን ሲሰጥ ሰዓትም አልፈጀ ነይስተው ደሳለው የወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው ተባረክ እጅህን ቁርጥማ ተንካው በሆዱ መረቀው ካታ ዞሮ ሄደ አህመድ ተጣራ ነይስተው ዞር አለ ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ካቁማዳው ወጥቶ እሱ ዘረጋለት ካታ የዚህንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉም ደገማ የጎንደር አዝማሪ በእና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔ ማሞልቷል ደሞ ለመሸመን ይነሳል።